ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ የካቲት 4 2014 ስርጭታችን ጀመረ።
አባሎቻችን በደሴና ወልዲያ የነበሩ ሲሆን በቆይታቸው ያስገድዶ መደፈር ጥቃት ለደረሰባቸው ሴቶች እንዲያገለግል 2000 ሽግ የሴቶች ንጽህና መጠበቂያ ቁሳቁሶችን፣ የልብስና የጥርስ ሳሙና፣ የጥርስ ቡርሽ እንዲሁም በፀሐይ ኃይል የሚሰራ የእጅ ባትሪ አበርክተውላቸዋል።
የዓለም አቀፍ ቀይ መስቀል ኮሚቴ የኢትዮጵያ ቃል አቀባይ ፋጢማ ሳኩር ነው የሰማችኋቸው። ኮሚቴው ሰሞኑን አማራ ክልል ለሚገኙ ተጎጂዎች ያቀረበውን የቁሳቁስ አቅርቦት በተመለከተ ዝርዝሩን ቆየት ብሎ ያስረዱናል። ከዚህ በተጨማሪ ከደቡብ ሱዳን ድንበር አቋርተው ኢትዮጵያ ጋምቤላ የገቡ የሙርሌ ታጣቂዎች ትናንት 3 ሰዎችን መግደላቸውንና 2 የደቡብ ሱዳን ስደተኞችን ማቁሰላቸውን ክልሉ አስታውቋል። ኦፌኮ በሳውዲ አረቢያ እስር ቤት ውስጥ ለሚገኙ ለኢትዮጵያውያን ዜጎች መንግሥት በአስቸኳይ ሊደርስላቸው ይገባል ሲልም አስታውቋል። እነዚህና ሌሎች ዝግጅቶች በምሽቱ እናስደምጣችኋለን። ፕሮግራሙን እየመራ የሚቆየው ሀብታሙ ስዩም ነኝ። በድምፅና ምስል ምህንድስናው ደግሞ ኤልያስ አስማረ አብሮናል። በምስልና ድምፅ ቅንብሩ ከኤልያስ በተጨማሪ ሲሳይ አሸናፊና ግርማ ደገፋም አብረውናሉ። የዌብና ማኅበራዊ ድረገጽ ፕሮዲሰራችን አበባየው ገበያው ናት። ዋና አዘጋጅ ደግሞ ሲዮን ግርማ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ላይ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ እንጋብዛለን። አስቀድመን አጫጭር የዓለም ዜናዎችን እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ትላንት መላይቱ ሱዳን አውራ ጎዳናዎቿ በሰላማዊ ሰልፈኞች ተሞልተው ውለዋል። የሱዳን የጸጥታ ኃላፊዎችም በመላ አገሪቱ የተቀጣጠለውን የተቃውሞ ሰልፍ ለማስቆም አስለቃሽ ጭስ ተጠቅመዋል። ኤደን ገረመው ዝርዝሩን ይዛለች።
ትላንት ሐሙስ በሱዳን ወታደራዊ መፈንቅለ መንግስቱን የሚቃወሙ በሺዎች የሚቆጠሩና በአብዛኛው ወጣት ወንዶችና ሴቶች የተቀላቀሉበት ሰላማዊ ሰልፍ ተካሂዷል። ዋና ከተማዋ ካርቱም ያሉ ሰልፈኞች ወደ ብሔራዊ መንግስቱ ያቀኑ ሲሆን በመላው ሀገሪቱ ያሉ ሰልፈኞቹ ወታደራዊው መንግስት ስልጣን እንዲመልስ ጠይቀዋል። ጃፋር ከድር የፖለቲካ አክቲቪስት ናቸው።
የሱዳን አክቲቪስቶች በካርቱም፣ በጀሺራ እና በምስራቅ ዳርፉር ሳይቀር የማያቋርጡ አብዮቶችን ቀጥለዋል። ይሄ አብዮት ግቡ የሆነው አብዱልፈታ አልቡርሃንና ጀነራል መሐመድ ሐምዳን ዳግሎን መፈንቅለ መንግስት በመሻር ዲሞክራሲያዊና በሲቪል አስተዳደር የሚመራ አገር ሳይመሰረት አይመለስም።
የሱዳን ባንዲራና በሰልፍ ላይ ህይወታቸው ያለፉ ሰዎችን ፎቶዎች ያነገቡና በከፍተኛ ድምጽ መፈክሮችን የሚያሰሙ ሰልፈኞች መፈንቅለ መንግስቱን በመቃወም ሀገሪቱ ያቋረጠችውን በሲቪሎች የሚመራ ዲሞክራሲያዊ የሆነ መንግስት ሽግግር እየጠየቁ ይገኛሉ። ሰልፈኞቹን ለመበተንም ፖሊስ አስለቃሽ ጭስና የፕላስቲክ ጥይት የተኮሰ ሲሆን ድንጋይ በሚወረውሩ አድመኞችም ላይ ውሃ ረጭቷል።
ኳድ በሚል መጠሪያ የሚታወቀው የአራት ሀገሮች መደበኛ ያልሆነ ቡድን አባላት ዩናይትድ ስቴትስ፣ አውስትራሊያ፣ ጃፓንና ህንድ የኢንዶ ፓስፊክ አካባቢ ሌሎችን አስገድደው አንዳች እንዲያደርጉ ከሚከናወን ማናቸውም ድርጊት የጸዳ መሆኑን ለማረጋገጥ ባሉት እቅድ ዙሪያ ያላቸውን ትብብር ለማጠናከር ቃል ገብተዋል። እያደገ ባለው ኢኮኖሚያዊ እንቅስቃሴዋና እያሳየች ነው ባሉት ወታደራዊ መስፋፋት ሳቢያ በቻይና ላይ ከተነጣጠረውና በተዘዋዋሪም ከተገለጸው ማስጠንቀቂያ ያዘለ መልእክታቸው በተጨማሪ የአራቱ ሀገሮች ከፍተኛ ዲፕሎማቶች የአየር ንብረት ለውጥን ለመቋቋም፣ የኮቪድ ወረርሽኝን ለመከላከልና ሌሎች ስጋቶችን በሚመለከቱ ርዕሰ ጉዳዮች ዙሪያ መክረዋል። የውጭ ጉዳይ ሚኒስትሮቹ የሰብአዊ እርዳታ፣ የጸረ ሽብር፣ የሳይበርና የባህር ደህንነት ጥበቃን እንዲሁም ብርቱ ፈተና የገጠመውን ዓለም አቀፍ የምርቶች አቅርቦት በተመለከቱ ጉዳዮች ዙሪያም ተባብረው ለመስራት ቃል ገብተዋል። ከቡድኑ መሰረታዊ የትኩረት አድማስ ውጭ ቢሆንም ሞስኮን ዓለም አቀፍ ደንቦችን መሰረት ላደረገ ስርዓት ፈተና ደቃኝ አድርገው የሳሉት የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ቡድናቸው ዓለም አቀፉ ስርዓት ተጠብቆ እንዲቆይ ያደርጋል ሲሉ የተናገሩትን ጨምሮ በዩክሬን ጉዳይ በምዕራቡ ዓለምና በሩሲያ መካከል እየተባባሰ የመጣውን ቀውስና ፍጥጫ ዋነኛ የመነጋገሪያ አጀንዳቸው አድርገዋል። የአፍሪካ የኮቪድ-19 አሃዝ ከተዘገበው በብዙ እጅ እንደሚበልጥ ተነገረ። በአፍሪካ የኮቪድ-19 ወረርሽኝ የተሰራጨበት መጠን የሚያሳዩ አሃዞች እስካሁን ከተዘገበውና ከሚታወቀው በሰባት እጅ ሊበልጡ እንደሚችሉ፣ የሟቾቹም ቁጥር ከሁለት እስከ ሶስት እጅ እጥፍ በላይ ሊሆን እንደሚችል የዓለም ጤና ድርጅት የአፍሪካ ዲሬክተር ተናገሩ። በአገሪቱ ያለንን የክትትል ስርዓታችንን የሚመለከቱ ችግሮች፣ ለምሳሌ መሃል የምርመራ ቁሳቁስ አቅርቦቶችና ሰዎች ለመመርመር ያላቸውን እድል ማነስ እናውቃለን ያሉት የአገራዊው ፕሮግራም ዲሬክተር ዶክተር ማትሺዲሶ ሞኤቲ ትላንታሙስ ይህንኑ አስመልክቶ በሰጡት ዝርዝር መግለጫ ይሄም ጉዳዩን አቅልለው እንዲመለከቱ አድርጎታል ብለዋል። የህዝብ ጤና አጠባበቅ ባለስልጣናት በአፍሪካ ለኮሮና ቫይረስ ተጋለጡና በዚህም ሳቢያ ለህልፈት የተዳረጉ ሰዎች ቁጥር ከትክክለኛው አሃዝ በእጅጉ አንሶ ሊመዘገብ መቻሉን መረዳት ያስፈልጋል ሲሉ ነው ያስጠነቀቁት። የህንድ ጤና ጥበቃ ሚኒስቴር በበኩሉ በዛሬው ዕለት 58077 አዳዲስ የኮቪድ-19 ተጋላጮችን ዘግቧል። ልክ እንደ አፍሪካም ሁሉ በህንድም የተዘገቡት የኮቪድ አሃዞች ከትክክለኛው ያነሱ ሊሆኑ መቻላቸውን አመልክተው የጤና ባለስልጣናቱ አስጠንቅቀዋል። በሌላ የኮቪድ ዜና ቁጥራቸው እስከ 3000 የሚደርሱ የኒውዮርክ ከተማ ማዘጋጃ ቤት ሰራተኞች የኮቪድ-19 ክትባት እንዲከተቡ የሚጠይቀውን የከተማይቱን አስተዳደር ትዕዛዝ አክብረው ካልተገኙ ከዛሬ ጀምሮ ስራቸውን የማቋረጥ ዕጣ ሊገጥማቸው ይችላል። ቀደም ሲል አንዳንድ ሰራተኞች ተቃውሞ ቢያደርጉም የከተማይቱ ከንቲባ ኤሪክ አዳምስ ግን ከርሳቸው በፊት በነበሩት ከንቲባ ቢል ደብላዚዮ የተቀመጠውን ሁሉም ሰራተኞች እንዲከተቡ የሚጠይቀውን ፖሊሲ ሳያጥፉ እንዲጸና አድርገው ቀጥለዋል። ሰራተኞች እንዲባረሩ አናደርግም፣ ስራቸውን እንዲያቆሙ ነው የምንጠይቀው ነበር ያሉት አዳምስ ስለ ውሳኔው ሲናገሩ። የእሳት አደጋ ተከላካይ ሰራተኞችና የፖሊስ አባላትም ድንጋጌው ከሚመለከታቸውና ተፈጻሚ ከሚደረግባቸው ውስጥ መሆናቸው ይታወቃል። ይህ በእንዲህ እንዳለ በፓሪስና በብራስልስ ባለስልጣናት በካናዳዋ ዋና ከተማ ኦታዋ የተጀመረውን የመሰለ የረዥም ርቀት ተጓዥ ከባድ መኪኖች አሽከርካሪዎች የሚያደርጓቸውን የጸረ ኮቪድ ሕግጋት ላይ የተነጣጠሩ ተቃውሞች ወደ ከተሞች እንዲገቡ እንደማይፈቅዱ አስጠነቀቁ። በፈረንሳይ ከከባድ መኪና አሽከርካሪዎቹ ተቃውሞ አድራጊዎች ከፊል ያህሉ በሳምንቱ መጨረሻ ላይ ያካሄዱ ላቀዱት ሰልፍ ወደ ፓሪስ በማቅናት ላይ መሆናቸው ታውቋል። በቤልጅየም ተመሳሳይ ተቃውሞ ለፊታችን ሰኞ የካቲት 7 2014 ታቅዷል። በሌላ በኩል የጃንስ ሃፕኪንስ የኮሮና ቫይረስ መረጃ ማዕከል ዛሬ ይፋ ባደረገው መረጃ መሰረት በዓለም አቀፍ ደረጃ ለኮቪድ-19 የተጋለጠው ሰው ቁጥር ከ406 ሚሊዮን በላይ ሲደርስ ቁጥራቸው 6 ሚሊዮን የሚደርሱ ሰዎች በወረርሽኙ ሳቢያ ለህልፈት መዳረጋቸውንም አመልክቷል። በዓለም ዙሪያ እስካሁን የተሰጠው የጸረ ኮቪድ ክትባት መጠን ደግሞ ከ10 ቢሊዮን በላይ መድረሱን የማዕከሉ መረጃ ጠቁሟል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የካናዳ ከባድ ጭነት ማመላለሻ አሽከርካሪዎች አሁንም ድንበሩን እንደዘጉ ነው። በካናዳ የኮቪድ-19 የጤና ህግጋትን በመቃወም የተጀመረውና ወደ ሌሎች አካባቢዎችም እየተዛመተ ያለው በከባድ መኪና አሽከርካሪዎች የተመራ እንቅስቃሴ ወደ ዩናይት ስቴትስ የሚያስገባውንና ከዩናይት ስቴትስም የሚያስወጣውን የድንበር መተላለፊያ መዝጋት ተከትሎ ዋሽንግተን በሁለቱ አገሮች የጋራ ድንበር ላይ የተፈጠረው ሁኔታ እንዲስተካከል ትላንት የካናዳ መንግስት የፌዴራል ኃይሎች መተላለፊያውን በዘጉ ወገኖች ላይ እርምጃ እንዲወስዱ ስትል በስተ ሰሜን የምታዋስናት ጎረቤቷን ጠይቃለች። የካናዳይቱን ኦንታሪዮንና የዩናይት ስቴትሷን ዲትሮይትን ከተማ የሚያገናኘውና አምባሳደር ድልድይ በመባል የሚታወቀው ቁልፍ መተላለፊያ ለቀናት መዘጋቱን ጨምሮ የተለያዩ የድንበር መተላለፊያዎች መዘጋት በንግድ እንቅስቃሴው ላይ አሉታዊ ተጽዕኖ ማሳደሩ ተዘገበ። ዋና ዋና የአውቶሞቢል ሰሪዎች በዚሁ ሳቢያ በበርካታ ፋብሪካዎቻቸው የምርታቸውን መጠን ለመቀነስ መገደዳቸው ታውቋል። በምዕራብ ካናዳዊቱ ግዛት አልበርታም ሁለተኛው ዋና የድንበር መተላለፊያ ለቀናት እንደተዘጋ ሲሆን፣ ትላንት ሐሙስ ሌላ ሶስተኛ መተላለፊያ በማዕከላዊ ማኒቶባ ተዘግቷል። የቀድሞ የኤርትራ ኦርቶዶክስ ቤተ ክርስቲያን ሊቀ ጳጳስ አረፉ። ከትላንት በስቲያ ረቡዕ በ94 ዓመታቸው ከዚህ ዓለም በሞት የተለዩት የቀድሞ የኤርትራ ኦርቶዶክስ ቤተ ክርስቲያን መሪ ሊቀ ጳጳስ አቡነ አንጦኒዎስ የቀብር ሥነ ሥርዓታቸው ትላንት የካቲት 3 2014 ዓ.ም ሰዓፋ በሚገኘው የትውልድ መንደራቸው አባ እንድሪያስ ገዳም ከጠዋቱ 3 ሰዓት ላይ ተፈጽሟል። ሊቀ ጳጳስ አቡነ አንቶኒዮስ ከ10 አመታት በላይ በኤርትራ በቁም እስር አሳልፈዋል። መንግስት በሃይማኖት ጉዳይ ጣልቃ ይግባ በሚለው ጠንካራ አቋማቸውና የፖለቲካ እስረኞች እንዲፈቱ በመጠየቃቸው እንደ አውሮፓውያን የዘመን አቆጣጠር ከ2006 ዓመተ ምህረት አንስቶ ከቤተክርስቲያኒቱ መሪነታቸው እንዲነሱ መደረጋቸውና እንደ አውሮፓውያን የዘመን አቆጣጠር በ2017 ዓመተ ምህረት ለአጭር ጊዜ ከተፈቀደላቸውና ወዲያው ከተቋረጠው በስተቀር እስከ ለተሞታቸው ድረስ በቁም እስር እንዲቆዩ መደረጋቸውም ይታወቃል። በዚህም የዜጎች መብት በመጣስ የሚወነጀለው የኤርትራ መንግስት ከመብት ድርጅቶች፣ ከአውሮፓ ፓርላማ፣ ከፈረንሳይና ከዩናይትድ ስቴትስ መንግስታት ትችት ሲቀርብበት ቆይቷል። አቡነ አንቶኒዮስ የነበሩበትን ሁኔታ በህሊና እስረኝነት የምትመለከተው ዩናይትድ ስቴትስ እስራቸው የሃይማኖት ነጻነትን የተጋፋ ነው ብላ ነበር። አስመራ የሚገኘው የዩናይትድ ስቴትስ ኤምባሲም በትላንትናው ዕለት ባወጣው የሐዘን መግለጫ መልእክቱ ከ15 ዓመታት በላይ የቁም እስር ላይ በቆዩት የኤርትራ ኦርቶዶክስ ተዋሕዶ ቤት ሊቀ ጳጳስ አቡነ አንቶኒዮስ ማለፍ ከፍተኛ ሐዘን ተሰምቶናል ብሏል። የዩናይትድ ስቴትሱ የዓለም አቀፍ ሃይማኖት ነጻነት ኮሚሽን እንደዘገበው እንደ አውሮፓውያን ዘመን አቆጣጠር ሐምሌ 12 1927 ዓ.ም የተወለዱት አቡነ አንቶኒዮስ በአምስት ዓመት ዕድሜያቸው ነበር ትምህርታቸውን እንዲከታተሉ ወደ ገዳም የገቡት። እንደ አውሮፓውያን የዘመን አቆጣጠር በ2004 ዓ.ም ነበር ሶስተኛው የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ሆነው የተሾሙት። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ጤና ይስጥልኝ። እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ።
አሉላ ከበደን ለዓለም ዜናዎቹ እናመሰግናለን። በ19፣ 25ና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ የካቲት 4 2014 ዓ.ም የምሽት ስርጭታችን ነው እያዳመጣችሁ የምትገኙት።
አሁን እንግዲህ ያው ቤተሰብ የሰጠንን ካገኘን በልተን እናዳለን፣ ካላገኘን ችግር ላይ ወድቀናል።
ለፉት 8 ወራት ወደ ትግራይ ክልል ነዳጅ ባለመግባቱ መቸገራቸውን ከገለጹ የመቀሌ ነዋሪዎች አስተያየት የተቀነጨበ ነው። በሁለተኛው አጋማሽ ይቀርባል። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voamharic የፌስቡክ ገጻችን ላይ በአሁኑ ሰዓት በመደመጥ ላይ ይገኛሉ። አሁን ወደ ዕለቱ አብይ ርዕሳችን እንሻገር። ዓለም አቀፉ የቀይ መስቀል ኮሚቴ በደሴና ወልዲያ አስገድዶ መድፈር ለተፈጸመባቸው ሴቶች ልዩ እንክብካቤ ቁሳቁሶችን መስጠቱን አስታውቋል። ኮሚቴው በአማራና አፋር ክልሎች የሕክምና ቁሳቁሶች፣ የጥሬ ገንዘብና ሌሎች ድጋፎችንም ማበርከቱን አስታውቋል። መድኃኒቶችና የሕክምና ቁሳቁሶችን ወደ ትግራይ የሚያደርሱ በረራዎች 15 መድረሳቸውም ተገልጿል። አዲስ ቸኮል።
ዓለም አቀፉ የቀይ መስቀል ኮሚቴ በደሴና ወልዲያ ተገደው ለተደፈሩ ሴቶች መገልገያ የሚሆን 2000 የንጽህና መጠበቂያ ቁሳቁሶች መስጠቱን የኮሚቴው የኢትዮጵያ ቃል አቀባይ ፋቲማ ሳኮር ለአሜሪካ ድምጽ አስታውቀዋል።
አባሎቻችን በደሴና ወልዲያ የነበሩ ሲሆን በቆይታቸው ያስገድዶ መደፈር ጥቃት ለደረሰባቸው ሴቶች እንዲያገለግል 2000 ሽግ የሴቶች ንጽህና መጠበቂያ ቁሳቁሶችን፣ የልብስና የጥርስ ሳሙና፣ የጥርስ ቡርሽ እንዲሁም በፀሐይ ኃይል የሚሰራ የእጅ ባትሪ አበርክተውላቸዋል።
ዓለም አቀፉ የቀይ መስቀል ኮሚቴ ድጋፉ ለሕክምና ተቋማቱ ሰጥቶ የሕክምና ተቋማቱ ደግሞ ለተጎጂዎች የሚሰጡ በመሆናቸው በዚህ ድጋፍ ተጠቃሚ የሆኑ ያስገድዶ መድፈር ተጠቃሚዎችን ቁጥር እንደማያውቁ ቃል አቀባዩ ፋቲማ ሳኮር ተናግረዋል። ከትግራይ ወደ አማራና አፋር ክልል ተስፋፍቶ በነበረው ጦርነት በቡድንና በተናጥል ያስገድዶ መድፈር ወንጀሎችና ሌሎችም የሰብአዊ ድርጊቶች በህወሓት መፈጸሙን የኢትዮጵያ ሰብአዊ መብቶች ኮሚሽንና አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የመብት ተሟጋች ቡድን ሪፖርት ማውጣታቸው ይታወሳል። የዓለም አቀፍ ቀይ መስቀል ኮሚቴው ተገደው ለተደፈሩ ሴቶች ካደረገው ድጋፍ ባሻገር በዚህ ሳምንት ከአማራ ክልል የተመለሱ የሕክምና ቡድን አባላቱ በመቄት፣ ላሊበላና ዋርላ ወረዳዎች ለሚገኙ የጤና ጣቢያዎች መድኃኒቶችና የሕክምና ቁሳቁሶች መስጠታቸውንም ቃል አቀባዩ ተናግረዋል። በደብረ ታቦር፣ ጎንደርና ባህር ዳር ለሚገኙ የኢትዮጵያ ቀይ መስቀል ቅርንጫፎች አምቡላንሶችም ለወሊድ የሚያስፈልጉ ግብዓቶች ጭምር የተሟሉለት የመጀመሪያ እርዳታ መስጫ ቁሳቁሶች ድጋፍ ማድረጉንም ፋቲማ ሳኮር ተናግረዋል። የዓለም አቀፉ ቀይ መስቀል ኮሚቴ በኦሮሚያ ክልል ቡኖ በደሌ፣ ቄለም ወለጋና ምስራቅ ወለጋ ዞኖች ተበላሽተው የነበሩ በእጅ በመግፋት የሚሰሩ 31 የንጹህ መጠጥ ውሃ ቧንቧዎችን ጠግኖ ስራ ማስጀመሩን የተናገሩት ፋቲማ ሳኮር በአፋር ክልልም እርዳታ ማድረሳቸውን ገልጸዋል።
International Committee of the Red Cross teams just returned from Afar.
አለም አቀፉ የቀይ መስቀል ኮሚቴ አባላት ወደ አፋር ክልል ተጉዘው ለ12000 ሰዎች ለቤት ውስጥ መገልገያ የሚጠቅሙ እንደ የማብሰያቃዎች ፍራሽና በፀሐይ ብርሃን የሚሰሩ መብራቶችን አከፋፍለው ተመልሰዋል።
ኮሚቴው በሶማሌና ኦሮሚያ ክልሎች 1.1 ሚሊዮን እንስሳት ከተባት እንዲያገኙ ማስቻላቸውን የተናገሩት ፋቲማ ሳኮር በአፋር ክልልም ግማሽ ሚሊዮን እንስሳትን የመክተብ ዘመቻ ማስጀመራቸውን አስታውቀዋል። ዓለም አቀፉ የቀይ መስቀል ኮሚቴ በቀጣዮቹ ሳምንታትም በወለጋ ደምቢዶሎ የሕክምና ቁሳቁስና መድኃኒት ድጋፍ እንደሚያደርግ የተናገሩት ፋቲማ ሳኮር በአማራ ክልልም ባይከል ለ24000 ሰዎች የጥሬ ገንዘብ ድጋፍ፣ በሰሜን ወሎ ቆቦ ደግሞ ለ12000 ሰዎች የምግብ ድጋፍ እንደሚያደርጉ እንዲሁም ለሌሎች 12000 ሰዎች ደግሞ መሰረታዊ የቤት ውስጥ ቁሳቁሶች እንደሚሰጡ ማስታውቀዋል። ወደ ትግራይ የሚካሄደው የሕክምና ቁሳቁሶችና መድኃኒቶች አቅርቦት እንደሚቀጥልም ቃል አቀባዩ ጨምረው ተናግረዋል። ከመስከረም ጀምሮ ተቋርጦ የነበረው ወደ ትግራይ ሕክምና ቁሳቁሶችና መድኃኒቶችን የማድረስ ተግባር ከሁለት ዓመት በፊት መጀመሩን የዓለም አቀፉ ቀይ መስቀል ኮሚቴ ለአሜሪካ ድምጽ አስታውቆ የነበረ ሲሆን ከዛ ጊዜ ወዲህ እስካሁን 15 በረራዎች ወደ መቀሌ መደረጋቸውን ቃል አቀባዩ ፋቲማ ሳኮር ተናግረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ከደቡብ ሱዳን ድንበር አቋርጠው ኢትዮጵያ ጋምቤላ የገቡ የሙርሌ ታጣቂዎች ትናንት 3 ሰዎች መግደላቸውንና 2 የደቡብ ሱዳን ስደተኞችን አቁስለው 3 ሕፃናትንም አፍነው መውሰዳቸውን የክልሉ መንግስት አስታውቋል። የክልሉ ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ኡጌቱ ኦዴንግ ለአሜሪካ ድምፅ ታጣቂዎቹ ከታህሳስ ወር ጀምሮ 13 ሰዎችን ገድለዋል፣ በስደተኞች ላይ ግን ጉዳት ሲያደርሱ ይሄ የመጀመሪያው ነው ብለዋል። ናኮር መልካ።
በኢትዮጵያ ህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፉ የሚመራውና የጋምቤላና ቤኒሻንጉል ጉሙዝ ርዕሳነ መስተዳድሮችን የያዘ ልዑክ ቡድን ከደቡብ ሱዳን ከፍተኛ ባለስልጣናት ጋር ተወያይቶ በተመለሰ ጥቂት ሳምንታት ውስጥ ግድያው መፈጸሙን የጋምቤላ ክልል መንግስት ገልጿል። የክልሉ ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ጌቱ አዲንግ የሙርሌ ታጣቂዎች ትናንትና ድንበር አቋርጠው በመግባት የኒዌር ዞን አኮቦ ወረዳ ውስጥ 3 ሰላማዊ ሰዎችን ገለውብናል ሲሉ ታጣቂዎቹን ወንጅለዋል።
ሙርሌ ጥቃት የሚያደርገው በህፃናትና በከብቶች ላይ ነበረ። በአሁኑ ሰዓት ግን መልኩ እየቀየረ መነሻው ጋምቤላ ከተማ አድርጎ ወደ ኒዌር ዞን የሚሄድ አንድ የጭነት መኪና ነበር። በጭነቱ መኪና ላይ ጥቃት አድርሶ 2 ሰው ህይወት አልፏል። መነሻው ጎክ ከተማ ፍኝዶ ከተማ አድርጎ ደግሞ ወደ ቴዶ ቀበሌ የሚሄድ አንድ ሞቶረኛ ልጅ በሞተር ላይ ጥቃት ተደርጎበት ህይወቱ ያለፈበት ሁኔታ ማላ ሌሊት ነው እንደዚህ ያደረጉት።
አቶ ጌቱ አያይዘውም ታጣቂዎቹ በዲማ ስደተኞች ጣቢያ ውስጥም ተመሳሳይ ጥቃት ፈጽመው የአካል ጉዳት በማድረስ 3 ህጻናት አፍነው ወስደዋል ሲሉ ጨምረው ገልጸዋል።
በተመሳሳይ በያነ ሌሊት ላይ ዲማ የሚገኘው የሩፒጂ ካምፕ ላይ ጥቃት በማድረስ 2 እናቶች ቀላልና ከባድ ጉዳት ደርሶባቸዋል። 3 ህጻናት ደግሞ አፍነው ወስደዋል። ከስደተኛ ካምፕ ነው ወሰዱት።
ጥቃቱ የተፈጸመው የሁለቱ ሀገር መሪዎች በጋራ ስለ ጉዳዩ ከተወያዩ በኋላ ቢሆንም ውይይቱ ሊያስገኝ ከታቀደለት ውጤት ጋር አያያዝም ሲሉ አቶ ጌቱ ገልጸዋል።
ያን ውይይት እንግዲህ በተሳካ ሁኔታ እንዳለቀ ነው በደረሰን መረጃ። ጥሩ ውይይት ተደርገው ከአሁኑም በኋላ ምክንያቱም ምንጩ የሚደረቀው እነዛ ከደቡብ ሱዳን የሚመጡትም ስናቆመው ነው ይህን ዝርፊያና ግድያ የሚቆመው። ስምኔ ላይ የተደረሰበት ሁኔታም አለ። በተለይ ከግሬድ ቲቦር የሚመጡት እነዚህ የሙርሌ እንትን ክልላችን እንዳይገቡት ከአሁን በኋላ ውይይቶች እንዲደረጉት። ሙርሌ ለደቡብ ሱዳንም እንደ የኛ ዋት ከመንግስት ጋር አይግባቡም። በተመሳሳይ እኛ ጋር እያደረጉ ያለ ድርጊቶች ደቡብ ሱዳን ላይ፣ በዲያንካ ላይ፣ በኑዌር ላይ እንደዚህ ተመሳሳይ ነገሮች ይፈጠማሉ። ስለዚህ እነዚህም ከዚህ ከውይይቱ በፊት ስለወጡ አሁንም ተበታተነ ነው በየጫካ ያሉት። ኢቨን የደቡብ ሱዳን መንግስት አያገኛቸውም። አሁንም በአሁኑ ሰዓት ቢፈልጋቸው ይህን ውይይት ለዘንድሮ ሳይሆን ለቀጣይ ዓመት ምናልባት ከ3 ከ4 ወር በኋላ ኢፌክቲቭ ሊሆን ይችላል ብዬ ነው የማስበው። የተደረገው ውይይት ግን ኢፌክቲቭሊ ጥሩ ነው የሚል እንትን ነው ወሰድ ነው። ውጤቱ ግን በአሁኑ ሰዓት መታየት አይቻልም።
የክልሉ ልዩ ኃይልና ሚሊሻዎች በስፍራው ሰላምና ጸጥታ የማስከበር ስራ እያከናወኑ መሆኑን የገለጹት ኃላፊው ከታጣቂዎቹ መካከል ለጊዜው የተያዘ እንደሌለ አስታውቀዋል። የክልሉን ነዋሪዎችና በክልሉ የሚገኙ ስደተኞችን ከመሰል የጥቃት ስጋት ለመጠበቅም የክልሉ መንግስት ይሰራል ብለዋል አቶ ጌቱ።
በተለይ የክልሉ መንግስት እነዚህም ዜጎች እንግዶች እስከሆኑ ድረስ እነዚህ እንግዶች ደግሞ የእኛ እንግዶች ናቸው፣ መጠበቅም አለባቸው። ስለዚህ የክልሉ ልዩ ኃይል፣ የክልሉ ሚሊሻዎች እንደው ከፌደራል ፖሊስ ጋር አብሮ በመሆን እነዚህ እንግዶች ያሉባቸው ካምፖች በአግባብ እንዲጠብቅ ከዚህ በፊትም ጥበቃ እየተደረገው እነዚያም ሾልከው ገቡ እንጂ በቀንም ቢሆን ይህን ጉዳት አያደርሱም ነበር መረጃ ቢኖረው። ስለዚህ ከዛ አንጻር ነው መንግስት ጥበቃ እያደረገላቸው ነው። በአሁኑ ሰዓት
በክልሉ 7 የደቡብ ሱዳን መጠለያ ጣቢያዎች ሲኖሩ ከ300,000 በላይ ስደተኞች በጋምቤላ እንደሚገኙ የገለጹት ኃላፊው በታጣቂዎች ጥቃት ሲፈጸምባቸው ይሄ የመጀመሪያ መሆኑን ጠቁመዋል። ከታህሳስ 2014 ዓ.ም ጀምሮም የሙሌ ታጣቂዎች 13 ሰዎችን መግደላቸውንና 7 ህጻናትን አፍነው መውሰዳቸውን እንዲሁም ከ100 በላይ ከብቶችን መዘረፋቸውን ኃላፊው ገልጸዋል። ከደቡብ ሱዳን መንግስትም ሆነ ከታጣቂዎቹ እስካሁን በይፋ የተሰጠ መግለጫ የለም። በደቡብ ሱዳን የሚገኝ አንድ ጋዜጠኛ እንደጠቆመ ታጣቂዎቹ የተደራጁ እንዳልሆኑና በደቡብ ሱዳን መንግስትም ጭምር በወንጀለኝነት የተፈረጁ መሆናቸውን ገልጾልናል። የሙሌ ጎሳ ታጣቂዎች ከ8 ዓመት በፊት በኑዌር ዞንና አኛ ዞኖች ገብተው ከ170 ሰዎች በላይ መግደላቸውን፣ ህጻናትን አግተው መውሰዳቸውን፣ በወቅቱም የመከላከያ ሰራዊት ወደ ደቡብ ሱዳን በመግባትና ታፍነው ከተወሰዱት ህጻናት መካከል ከ100 ህጻናት በላይ ወደ ቤተሰቦቻቸው መመለሱንም ጭምር መንግስት ማስታወቁ ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮር መልካን እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ወደ ቀጣዩ ዘገባ እናምራ። በሳውዲ አረቢያ እስር ቤት ውስጥ ለሚገኙ ኢትዮጵያን መንግስት አስቸኳይ እርዳታ እንዲያደርግላቸው የኦሮሞ ፌዴራሊስት ኮንግረስ ፓርቲ ጠይቋል። የፓርቲው ጽህፈት ቤት ኃላፊ አቶ ጥሩነ ገምታ የኦሮሞ ፌዴራሊስት ኮንግረስ መንግስት የሚያስቀምጠውን አቅጣጫ ተከትሎ ለእነዚህ ዜጎች አስፈላጊውን ድጋፍ ለማድረግ ዝግጅት ላይ መሆኑንም ለአሜሪካ ድምፅ ተናግረዋል። የኢትዮጵያ መንግስት በሳውዲ እስር ቤት የሚገኙና በሀገሪቱ ውስጥ የሚኖሩ ዜጎችን በተመለከተ ሲነጋገር ቆይቷል። ፀሐይ ዳምጠው።
የኦሮሞ ፌዴራሊስት ኮንግረስ ፓርቲ በሳውዲ አረቢያ እስር ላይ የሚገኙ የኢትዮጵያ ዜጎች ጉዳይ አሳስቦኛል ሲል መግለጫ አውጥቷል። የፓርቲው ጽህፈት ቤት ኃላፊ አቶ ጥሩኔ ገምታ ለአሜሪካ ድምጽ እንደገለጹት አሁን ባለው ሁኔታ በሳውዲ አረቢያ በእስር ላይ የሚገኙ ወገኖች ጉዳይ አሳሳቢ በመሆኑ መንግስት አስቸኳይ መፍትሄ መፈለግ አለበት ሲሉ ገልጸዋል።
መግለጫችን ትኩረት ያደረገው ነገር ዜጎች በተለያዩ ሁኔታ ራሳቸውንም ሆነ ቤተሰባቸውን ለማሻሻል ካላቸው ፍላጎት የተነሳ በተለያዩ ተገቢ ባልሆኑ መንገዶች ሁሉ ወጥቶ በውጭ ሀገር ችግር ላይ ይገኛሉ። በተለይም በሳውዲ አረቢያ ሀገር ውስጥ ከፍተኛ የሆነ ችግር እየደረሰባቸው መሆኑን ሰምተናል። በየእስር ቤቱ ታጉረው ከፊሎቹ በህይወት ቢኖሩም ከፊሎቹ ደግሞ እንደ ሞቱ ሁሉ ሰምተናል። መንግስት እንግዲህ ከማንኛውም ቅድሚያ ሰጥቶ የነዚህ ዜጎቻችን የነዚህ ወንድሞቻችን እህቶቻችንን ህይወት ለመታደግ እንዲቻል ብለን ነው ተማጽኖ ያቀረብ ነው።
ኦፍኮ በመግለጫው እነዚህ ዜጎች ጥፋተኛ ሆነው ቢገኙ እንኳ ይቅርታ ተደርጎላቸው ለሀገራቸው እንዲበቁ መንግስት ከምንጊዜም በላይ ትኩረት ሊሰጠው ይገባል ስል አሳስበዋል።
ጥፋታቸው ተሰርዞ ወይም ይቅርታ ተደርጎ የሄዱበት አቅጣጫ ወይም ስልት ጭምር የተሳሳተ ቢሆንም ሀገራችን ውስጥ ካለው የኢኮኖሚ ችግር፣ የፖለቲካ ችግር፣ የፖሊሲ ችግር የተነሳ ተሰደው ሊሆን ይችላል። ያ ሁሉ ይቅርታ ተደርጎ በህይወት የተረፉት ሀገራቸው ቤተዘመድ ማብቃት ህይወታቸውን ማትረፍ ማለት ነው።
እነዚህን ዜጎች መታደግ የሁሉም ኢትዮጵያ ህዝብ ግዴታ ነው ያሉት አቶ ጥሩኔ ገምታ ፓርቲያቸውም አስፈላጊውን ድጋፍ ለማድረግ ዝግጁ ነው ብለዋል።
የአንድ ሀገር መንግስት አጠቃላይ የሆነ አመራር ይሰጣል። ሰዎች በተናጠል የሚያደርጉት ወይም የሚንቀሳቀሱበት ነገር አይደለም። አቅጣጫ ይሰጣል መንግስት። በዛ አቅጣጫ ውስጥ አልፎ ነው ተፎካካሪ ፓርቲም ቢሆን እዛ ውስጥ ነው፣ ዜጎቹም እንደዛ ነው መሳተፍ ያለባቸው እና ወይም ሂደቶች ሊፈሱበት የሚገባ አቅጣጫ አለ። መንግስት አቅጣጫ ያስቀምጣል። በዛ አቅጣጫ መሰረት ነው። ለምሳሌ አሁን እነዚህ ወገኖቻችን በውጭ ሀገር ነው ያሉት። ከውጭ ሀገር ጋር የፖለቲካ ግንኙነት፣ የዲፕሎማሲ ግንኙነት፣ ሌላም ግንኙነት ያለው መንግስት ነው። ተፎካካሪ የፖለቲካ ፓርቲዎች አይደሉም። ነገር ግን እንደ ፖለቲካ ፓርቲም እንደ ዜግነትም ማድረግ ያለብንን መንግስት አቅጣጫ ከሰጠ በኋላ ልንሳተፍበት የምንችል ነገር ነው። አባሎች አሉን። አባሎቻችን በምን ሁኔታ ሊሳተፉ ይገባል የሚለውን ነገር ልናስቀምጥ እንችላለን። ይሄ ግን አቅጣጫ መመላከት ይኖርበታል የሚል ሀሳብ ነው ያለ።
በዚህ ጉዳይ ላይ ከኢትዮጵያ ውጭ ጉዳይ ሚኒስቴር መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ነገር ግን የኢትዮጵያ መንግስት ከሳምንታት በፊት በገንዘብ ሚኒስትሩ አቶ አህመድ ሺዴ የተመራና ከመንግስት የስራ ኃላፊዎችና የሃይማኖት ተቋማት መሪዎች የተውጣጡ የኢትዮጵያ ከፍተኛ ልዑካን ቡድን የሁለቱ ሀገራት ግንኙነት የበለጠ ስለምጠናከርበት እንዲሁም በሳውዲ አረቢያ የሚገኙ ዜጎች የአጭር ጊዜና ዘላቂ መፍትሄዎች ስለሚገኙበት ሁኔታ ከከፍተኛ ባለስልጣናት ጋር ለመመካከር አልመው ወደ ሳውዲ አረቢያ አቅንቶ እንደነበር ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን ለቀደመው ዘገባ እናመሰግናለን። አድማጮቻችን፣ በሳውዲ አረቢያ እስር ቤት ውስጥ ከሚገኙ እስረኞች ጋር ያደረግነው ቃለ ምልልስ በእሁድ ምሽት ስርጭታችን በስፋት ይደመጣል፣ እንድታዳምጡትም እንጋብዛለን። ቀጣዩ ዘገባ ወደ ምዕራባዊት ሀገር ናይጄሪያ ይወስደናል። በናይጄሪያ የጸጥታ ችግር ባለበት ሰሜን ምስራቃዊ ክፍል የሚኖሩ በሚሊዮኖች የሚቆጠሩ ሰዎች ለመርዳት ከ1 ቢሊዮን ዶላር በላይ ገንዘብ እንደሚያስፈልግ የተባበሩት መንግስታት ድርጅት አስታውቋል። የመንግስታቱ ድርጅት እንዳለው በእነዚህ አካባቢዎች የሚኖሩ በሚሊዮኖች የሚቆጠሩ ሰዎች ባለው የጸጥታ ችግር ከሌላው ህብረተሰብ ጋር መገናኘት አልቻሉም። ከእስላማዊ ተዋጊዎች የሚደርሰው ጥቃት እንደቀጠለ ባለበት ወቅት ግን ናይጄሪያ በሰሜን ምስራቅ ሀገሪቱ ውስጥ ተፈናቃዮች ይኖሩባቸው የነበሩ መጠለያዎችን በመዝጋት ሰዎች ወደ መኖሪያ ቀያቸው እንዲመለሱ እየጎተጎተች ነው። የቲሞቲ ኦብዞን ዘገባ ስመኝሽ ቆየ እንደሚከተለው ታሰማናለች።
የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር በ2022 በናይጄሪያ ሊያደርግ ያቀደውን የሰብአዊ ድጋፍ እቅድ ረቡዕ ዕለት በአቡጃ ይፋ አድርጓል። በዕለቱ ንግግር ያደረጉት በናይጄሪያ የመንግስታቱ ድርጅት ሰብአዊ ድጋፍ አስተባባሪ የሆኑት ማቲስ ሚሼል በዚህ ዓመት በሰሜን ምስራቅ እርዳታ የሚያስፈልጋቸው ከ5.5 ሚሊዮን በላይ ሰዎችን ለመርዳት 1.1 ቢሊዮን ዶላር እንደሚያስፈልግ አስታውቀዋል። የመንግስታት ድርጅቱ ባለስልጣን እንደተናገሩት በአሁኑ ወቅት በአካባቢው ላይ በተደጋጋሚ በሚፈጸም ጥቃት ምክንያት ከ2.2 ሚሊዮን በላይ ሰዎች የተፈናቀሉ ሲሆን ከ1 ሚሊዮን በላይ የሚሆኑት ደግሞ ለእርዳታ ድርጅቶች ለመድረስ አስቸጋሪ በሆኑ አካባቢዎች እንደሚገኙ ገልጸዋል።
By definition, we are not close to those people. That's what hard to reach means.
በቀጥተኛ ትርጓሜው እነዚህ ሰዎች ጋር እየደረስን አይደለም። ለዚህም ነው የማስታወሻ ደውል መደወል ያሻን። ልንደርስባቸው ካልቻልናቸው 1 ሚሊዮን ሰዎች ካሉባቸው ቦታዎች 700 ሺህ ያህሉ አጣዳፊ እርዳታ ያስፈልጋቸዋል። የቻልነውን ለማድረግ እየጣርን ቢሆንም የጸጥታ ችግር ግን አለ።
እነዚህ አካባቢዎች በአብዛኛው እንደ ቦኮ ሃራም ባሉ ታጣቂ ቡድኖች ቁጥጥር ስር ሲሆኑ ቦኮ ሃራም በሰሜን ምስራቅ በሚገኙ እንደ ቦኖ፣ አዳማዋና ዮቤ ባሉ አካባቢዎች ላይ ላለፉት 12 ዓመታት ጦርነት ሲያካሄድ ቆይቷል። የመንግስታቱ ድርጅት እንዳለው በዚህ ጦርነት ሴቶችና ህጻናትን ጨምሮ በመቶና በሺዎች የሚቆጠሩ ሰዎች የተገደሉ ሲሆን በሚሊዮኖች የሚቆጠሩ ደግሞ እጅግ አሳዛኝ በሆነ ሁኔታ ውስጥ ይኖራሉ። የሀገሪቱ ባለስልጣናትም የኮሮና ቫይረስ ወረርሽኝና እጅግ እያሻቀበ የሚሄደው ዋጋ በሚሊዮኖች ለሚቆጠሩ ሰዎች ነገሮችን እያባባሱ መሆናቸውን ገልጸዋል። ትሮንድ ጄንሰን በናይጄሪያ የመንግስታቱ ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት ኃላፊ ሲሆኑ አዲሱ የድጋፍ እቅድ ከፍተኛ ጉዳት ለደረሰባቸው የህብረተሰቡ ክፍሎች ቅድሚያ መድረስ የሚያስችል ነው ይላሉ።
The plan is the result of the unwavering commitment by all.
እቅዳችን በማይታጠፈው ቃል ኪዳናችን መሰረት የህይወት አድን ድጋፎችን እጅግ ለተጎዱና ተጋላጭ ለሆኑ ሰዎች ማድረስና ለነሱ ጥበቃ ማድረግ ነው።
ቦኮ ሃራም የሚያደርሰው ጥቃት እንደቀጠለ ቢሆንም ካለፈው አመት ጀምሮ የናይጄሪያ ባለስልጣናት የጸጥታው ሁኔታ እየተሻሻለ መሆኑን በመግለጽ ተፈናቃዮች ወደ መኖሪያቸው እንዲመለሱ እየወተወቱና መጠለያ ጣቢያዎችን እየዘጉ ይገኛሉ። አምነስቲ ኢንተርናሽናል የተሰኘው ዓለም አቀፍ የሰብአዊ መብት አቀንቃኝ ቡድን በታህሳስ ወር ላይ ባወጣው መግለጫ ወደ አካባቢያቸው እንዲመለሱ የተደረጉ ሰዎች በነበሩበት መጠለያ ላይ በደረሰ ጥቃት ቢያንስ 6 ሰዎች ሲገደሉ 14 ሰዎች ደግሞ ጉዳት ደርሶባቸው እንደነበር አስታውቆ ነበር። ሆኖም ባለስልጣናቱ ሊከሰት የሚችል ረሃብን ለመከላከልና ከውጭ የሚመጣ እርዳታ ላይ ተደግፎ መኖርን ለመቀነስ ሰዎች ወደ እርሻቸው መመለስ አለባቸው ይላሉ። በናይጄሪያ የዩናይትድ ስቴትስ አምባሳደር የሆኑት ሜሪ ቤትስ ሊዮናርድ በጉዳዩ ላይ በሰጡት አስተያየት ተፈናቃዮች ወደ መኖሪያቸው ከመመለሳቸው በፊት ስጋት ባለባቸው አካባቢዎች ላይ ያለውን ሁኔታ ለማጥናትና ድጋፍ ለመስጠት ዝግጅት ላይ መሆናቸውን ተናግረዋል።
We're so eager to partner with the state authorities so that we can
ከክልል አመራሮች ጋር በጋራ ለመስራት ተነሳስተናል። ሰዎች ለሄዱ የሚገባበትን ቦታና እንዴት እንደምንደግፋቸው በተመለከተ የተባበረ የማማከርና በመርህ የተደገፈ ውሳኔ ላይም ደርሰናል።
ባለፈው አመት የተባበሩት መንግስታት ድርጅት ወደ 5 ሚሊዮን ለሚጠጉ ሰዎች ድጋፍ ያደረገ ሲሆን ከነዚህ ውስጥ 1.3 ሚሊዮን ሰዎች የሚሆኑት የተመጣጠነ ምግብ የሚያስፈልጋቸው ናቸው።
ስመኝሽን እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የአርብ ምሽት ስርጭታችን ነው። ቀጣዩ ዘገባ ደግሞ ወደ አውስትራሊያ ይወስደናል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ስለ ደህንነትና ኮቪድ-19 ለመምከር አውስትራሊያ ይገኛሉ። ይሁን እንጂ በዩክሬን ድንበር አቅራቢያ የተከማቸው የሩሲያ ጦርና በቻይናና ሩሲያ መካከል ያደገ የመጣው ወዳጅነትም ትኩረት የሳበ ጉዳይ ሆኗል። የቪኦኤ ከፍተኛ ዲፕሎማሲ ዘጋቢ ሲንዲ ሰይን የላከችውን ዘገባ ደረጀ ደስታ እንደሚከተለው ያሰማናል።
የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከሳቸው በፊት እንደነበሩት የዩናይትድ ስቴትስ ከፍተኛ ዲፕሎማቶች ዩናይትድ ስቴትስ የውጭ ግንኙነት ፖሊሲ ትኩረቷን ወደ እስያና የህንድ ፓሲፊክ አካባቢዎች መለወጥ ትፈልጋለች። ባለሙያዎች በዚህ የቀውስ ወቅት ወደ አውስትራሊያና ፊጂ መሄዳቸው የሚያስተላልፈው ትልቅ መልእክት አለ ይላሉ። ብራያን ሃርዲን ከዩናይትድ ስቴትስ የሰላም ተቋም እንዲህ ብለዋል።
በምስራቅ አውሮፓ ቀውስ ባለበት ወቅት የውጭ ጉዳይ ሚኒስትር ብሊንከን በሜልቦርን ከጃፓን፣ ህንድና አውስትራሊያ አቻዎቻቸው ጋር መገናኘታቸው ብዙ ነገር ይናገራል። እዚህ ጋር አንዱ ትልቁ ነገር የሚመስለኝ ዩናይትድ ስቴትስ በዋናነት የምታተኩረው ዋነኛው የፖሊሲዋ ማዕከል በሆነው የእስያ ፓስፊክና የህንድ ፓስፊክ ቀጠና ላይ ነው። ሌላ ቦታ የተፈጠረ ቀውስ ትኩረታችንን ከጊዜ ወደ ጊዜ በሚወስድበት ጊዜ እንኳን ትኩረቷን እዚያ ላይ ማድረግ የምትፈልግ ይመስለኛል።
ዛሬ አርብ ብሊንከን በቡድን ስማቸው ኳድ ወይም አራቱ እየተባሉ ከሚጠሩት ዩናይትድ ስቴትስ፣ አውስትራሊያ፣ ጃፓንና ህንድ መሪዎች ጋር ተገናኝተዋል። ባለሙያዎች እንደሚሉት ኮቪድ-19ን በጋራ መዋጋት የስብሰባው ትልቁ አጀንዳ ነው። ማይክል ከግልመን ከዊልሰን ሴንተር ይህን ብለዋል።
This is something that the four sides have been working on for quite some time, which essentially entails
ይህ አራቱም ለተወሰነ ጊዜ ሲሰሩበት የነበረው ነገር ነው። ህንድ የኮቪድ ክትባቱን እንድታመርት፣ ዩናይትድ ስቴትስ እና ጃፓን ደግሞ ወጪውን እንዲሸፍኑ፣ አውስትራሊያ ደግሞ በመላው እስያ የሚደረገውን ስርጭት አስፈላጊውን በማሟላት እንድትረዳ ማለት ነው። ይህ እንደሌላው ሁሉ በአራቱ ሀገሮች የጋራ ተነሳሽነት ቻይናን ለመቋቋም ታስቦ የሚደረግ ነው። ቻይና በህንድ ፓስፊክ የምታደርገውን የክትባት ምርትና ስርጭት ለመቋቋም የሚደረግ የክትባት ዲፕሎማሲ ነው።
ባለፈው ሳምንት የቻይናው ፕሬዚደንት ዢ ጂንፒንግ ከቤጂንግ ክረምት ኦሎምፒክ መክፈቻ ጥቂት ሰዓታት በፊት የሩሲያውን ፕሬዚደንት ቭላድሚር ፑቲንን ተቀብለው አነጋግረዋል። ሁለቱ መሪዎች በአውሮፓና በህንድ ፓስፊክ አካባቢ አሉታዊ ብለው የጠሩትን የዩናይትድ ስቴትስን ተጽዕኖ መተቸታቸውን ተንታኞች ተገንዝበውታል። ማይክል ከግልመን ከዊልሰን ሴንተር አሁንም እንዲህ ይላሉ።
At this point in time, Russia's most dependable.
በዚህ ጊዜ ሩሲያ ዩክሬንን የምትወር ቢሆን ቻይና ሩሲያ በጣም የምትተማመንባትና ታማኝ አጋር ሆና ልትቆይ ትችላለች። ሩሲያ ከዩክሬን ጋር ጦርነት ውስጥ የምትገባ ብትሆን የቻይና ድጋፍን ትጠይቅ ይሆናል። በተለይም በወረራው ሳቢያ በራሽያ ላይ በሚጣለው ማዕቀብ የተነሳ የመጣኔ ሀብት እርዳታ ትፈልጋለች።
በሌላኛው የዓለም ክፍል ግዙፉ የሩሲያ ጦር ከቤላሩስ ጋር ያደረገው ወታደራዊ የጦር ልምምድ የውጥረቱን መባባስ አመልክቷል። ከሩሲያ መከላከያ ሚኒስቴር የተገኘው ምስል እንደሚያመለክተው ከባባድ የሩሲያ ሚሳኤሎችና ታንኮች፣ ጠመንጃዎች ታይተዋል። ብሊንከን በጉዟቸው ወቅት ከፈረንሳይና ኔቶ መሪዎች ጋር በመነጋገር ሩሲያ የወረራውን ውጥረት እንድታረግብ የሚያደርጉትን የዲፕሎማሲ ጫና መቀጠላቸው ተመልክቷል። ብሊንከን በጉዟቸው ወቅት ከፈረንሳይና የኔቶ መሪዎች ጋር በመነጋገር ሩሲያ ውጥረቱን እንድታረግብ የሚያደርጉትን የዲፕሎማሲ ጫና መቀጠላቸው ተመልክተዋል።
ደረጀና መሰግናለን። አድማጮቻችን፣ የአሜሪካ ድምጽ ነው እየተከታተላችሁ የምትገኙት። እኛን ለማዳመጥ ለመከታተል የሚያስችሉ ተጨማሪ አማራጮችን በመቀጠል እንገራችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19፣ በ25፣ በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
አድማጮቻችን እንዲሁም ተመልካቾቻችን፣ አሁን እንግዲህ የሁለተኛው አጋማሽ የመጀመሪያ ቅንብርን በመቀጠል እናሰማችሁ ነው። የመጀመሪያው ቅንብር ወደ ትግራይ ክልል ይወስደናል። ላለፉት 8 ወራት ወደ ትግራይ ክልል ነዳጅ ባለመግባቱ መቸገራቸውን የአሜሪካ ድምፅ ያነጋግራቸው የመቀሌ ነዋሪዎች ገለጹ። የነዳጅ እጥረት በሕይወታቸው ላይ እየፈጠረ ያለውን ተጽዕኖ ያስረዱ ነዋሪዎች ችግሩ እንዲፈታ ዓለም አቀፉ ማህበረሰብ ተጽዕኖ እንዲያደርግም ጠይቀዋል። ሙልጌታ ጽባ።
አቶ ዳዊት ተክላይ በመቀለ ከተማ ነዋሪ ነው። ባለሶስት እግር ተሽከርካሪ በተለምዶ ባጃጅ ተብሎ የሚጠሩ የታክሲ አገልግሎት በመስጠት የቤተሰቡ ኑሮ ይመራ እንደነበር ገልጿል። በአሁኑ ጊዜ ግን በነዳጅ እጦት ምክንያት ያለ ስራ ለወራት መቀመጡ ገልጿል።
በባጃጅ ነው የምተዳደረው። ባለትዳርና የሁለት ልጆች አባት ነኝ። በዛ ላይ ስድስት ወንድሞች እና እህቶች አሉኝ። እነሱንም በባጃጅ ስራ ነበረ ማስተዳደራቸው። አሁን ግን በተፈጠረው በጦርነት ምክንያት ምንም ሰርተንም ራሳችንም ቤተሰቦቻችን ማስተዳደር አልቻልንም እና ችግር ላይ እንደወደቅን ነው። ምክንያቱ ነዳጅ ልናገኝ አልቻልንም። ያው እንደሚታወቀው ትግራይ በአራቱ አቅጣጫ በሁሉም በዙሪያ ተከበናል። ነዳጅ ሊገባልን አልቻለም። ምንም ልንሰራ ስላልቻልን ያው እንግዲህ ችግር ላይ ወድቀናል። አሁን እንግዲህ ያው ቤተሰብ የሰጠንን ካገኘን በልተን እናድራለን፣ ካላገኘን ችግር ላይ ወድቀናል።
በነዳጅ ምክንያት ትራንስፖርት ባለመኖሩ ቤተሰቦቹ ከስድስት ወር በላይ ሳይጠይቃቸው እንደቆየ የሚናገረው ደግሞ ከዋኒ ተስፋ እየተባለ ነው።
ሰሜን ምዕራብ ላይ ያሉ ቤተሰቦችን ስፔሲፊካሊ ሽረ፣ አደ መሐመዳይ ብሎም ማይሓንስ የሚገኙ ቤተሰቦችን ሄጄ መጠየቅ አልቻልኩም። ይሄ ወደዚህ እንድዳረግ ያደረገኝ ነገር ደግሞ የነዳጅ እጥረትም አለመኖሩም ነው። ሁሌ የአእምሮዬ ላይ የሚመላለስ አንድ የእህቴ ልጅ አለ። ምስል ነው የተሳለልኝ። እንደዚህ አይነት ልጅ ነው የወለደችው እህት አሉኝ። እና እሱን እንዳላይ ሁሌ አእምሮዬ ውስጥ አለ ህፃኑን። እሱን ማየት ፈልጋለሁ እኔ። ነዳጅ አለ ባለመኖሩ ምክንያት ግን ያንን ነገር እንኳን ማድረግ አልቻልኩም። ይህን ያክል ነው የነዳጅ አለመኖር። እጥረት ብቻ ሳይሆን የነዳጅ አለመኖር በህይወቴ የፈጠረው ጫና ይህን ያክል ነው።
በከተማ መሃል የታክሲ አገልግሎት በጣም ጥቂት ነው ያለው ያለው ከዋኒ፣ በእግር ነው የምንንቀሳቀሰው፣ በዚህ ደግሞ ስራችን በአግባቡ መፈጸም አልቻልንም ብሏል።
ዳቦ ጉዳይ ማንሳት እንችላለን ማለት ነው። ዳቦ ቤቶች በአንዳንዴ መብራት ይቆራረጣል ብቻ ሳይሆን ለሳምንታት መብራት መቀለ ከተማ ውስጥ አጠቃላይ ትግራይ ውስጥ ይጠፋል እና ይህንን የመብራት መቆራረጥ ሲያጋጥም አንዳንድ የዳቦ ቤቶች በነዳጅ ነው የሚጋግሩት ዳቦውን ማለት ነው። እና ነዳጅ ሳይኖር ሲቀር ሳይጋግሩ ይቀራሉ። ዳቦ እንኳን ሳናገኝ እንቀራለን ማለት ነው። ዳቦ የዕለት ጉርሻችን የመብላት እድላችን በጣም ጠባብ የሚሆንበት አጋጣሚዎችም አሉ።
አቶ ካሳ ኃይሉ በትግራይ ክልል የንግድ ኢንዱስትሪና ከተማ ልማት ቢሮም የንግድ ልማት ዳይሬክተር ናቸው። ወደ ክልሉ ከአሁን በፊት በየሳምንቱ 81 የነዳጅ ማደያዎች እያንዳንዳቸው 50 ሺህ ሊትር ነዳጅ አስገብተው ህዝቡ ይጠቀም ነበር ብለዋል። ላለፉት 8 ወራት ግን ወደ ክልሉ የገባ ነዳጅ የለም ብለዋል።
ሰነ 21 ንድሃር በትግራይ ደረጃ እጽዋ ስለስተገበረ ነዳድ ካብዚ መፀ ቦታ የለን።
ከሰኔ 21 በኋላ ወደ ትግራይ የሚያስገባ ሁሉንም በመዘጋጋቱ ነዳጅ ከሚመጣበት ቦታ እየገባ አይደለም። እንቅስቃሴ በከፍተኛ ሁኔታ ተገድቷል። ለምሳሌ ከአንድ ቦታ ወደ ሌላ ቦታ እንቅስቃሴ የለም ማለት ይቻላል። የተወሰኑ ትላልቅ ተሽከርካሪዎች ከ40 ሰዎች በላይ የሚጭኑ የህዝብ መጓጓዣ ጥቂት አሉ የሚንቀሳቀሱ። እነዚህ ግን በጭራሽ የህዝቡን ፍላጎት አያሟሉም ነው ያሉት። ከሰኔ ወር በፊት የገባው ነዳጅ በቆታ በማከፋፈል ላስፈላጊ ስራዎች ለመጠቀም ሰርተናል ያሉት አቶ ካሳም በአሁኑ ጊዜ ግን ነዳጁ እያለቀ ነው በማለት ተናግረዋል። ይህ የነዳጅ እጦት በንግድ እንቅስቃሴና ማህበራዊ ስራ እንቅፋት ፈጥሯል በማለትም ገልጸዋል።
እዚ ናይ ጥዕና ተቃላት በዘኔ ራዲ ምንም ክንቀሳቀሱ ዝኽእሉ አይኮንን።
የጤና ተቋማት ያለ ነዳጅ መንቀሳቀስ አይችሉም። መብራት ቢኖርም በሚጠፋበት ጊዜ ጄኔሬተር በመጠቀም በማቀዝቀዣ የሚቀመጡ ቀደም ብለው ገብተው የነበሩ ጥቂት መድኃኒቶች እንዲበላሹ ሲያደርግ ነበር። ሌላ ደግሞ የመስኖ ስራ ለመስራት በጄኔሬተር ለመጠቀም ነዳጅ የለም ነው ያሉት። አሁን በትግራይ ያለው የነዳጅ እጦት ለመፍታት ዓለም አቀፍ ማህበረሰብ ካላገዘ በሁሉም ዘርፍ ያለው ችግር ሊባባስ ይችላልና ሊያግዝ ይገባል በማለትም ተናግረዋል። ለአሜሪካ ድምጽ ሙልጌታ ጽባህ መቀለ።
ሙልጌታን ለቀደመው ዘገባ እናመሰግናለን። ተከታዩ መሰናዶ ኢትዮጵያውያንን ከመጽሐፍት ጋር ያላቸውን ግንኙነት ያጠብቁ ዘንድ ስለወጠነ አንድ አውታር ይነግረናል። ነዋሪነታቸው በዩናይትድ ስቴትስ እና በአውሮፓ የሆነ ሶስት ኢትዮጵያን ባቋቋሙት ግዙፍ የተሰኘ ቴክኖሎጂ ተቋም የግለሰቦችን የማንበብ ባህል የሚያዳብር ደራሲዎችን ደግሞ በቀላሉ ወጪ የሚወጡ ስራዎቻቸውን ለአንባቢ እንዲያደርሱ የሚያግዝ አፍሮ ሪድ የሞባይል መተግበሪያ ሰርተው አቅርበዋል። መተግበሪያው ለሕፃናትና ለአዋቂ የሚሆኑ መጽሐፎችን በነጻና በግዢ የሚያቀርብም ሲሆን የማንበቢያ ጊዜ ለሌላቸው ደግሞ በድምፅ ተቀርጸው መስማት እንዲችሉም ያደርጋል። ስመኝሽ የቆየ የዚህ ቴክኖሎጂ መስራቾችን እንግዳ አድርጋቸዋለች። በመቀጠል ይሰማል።
ቤት ተገን ያለሙ እባላለሁ። የሶፍትዌር ኢንጂኒሪንግ ባለሙያ ነኝ። ወደ ስዊዘርላንድ ከመጣሁ አንድ 10 ዓመት ሆኖኛል። 11 ዓመት በባዮሜዲካል ካምፓኒ ውስጥ የሶፍትዌር ኢንጂኒሪንግ ፕሮጀክት ማናጀር ሆኜ ነው የምሰራው።
ነቢዩ ዮሴፍ ኃይለስላሴ ይባላለሁ። እኔም ሶፍትዌር ዲቨሎፐር ነኝ ባይ ፕሮፌሽን። የኢኮኖሚክስም ተማሪ ነኝ ከረንትሊ። በኤጁኬሽን ጋቨርንመንት ኮንትራክቲንግ እና በናን ፕሮፊት ሴክተር ላይ ነው ብዙውን ጊዜ የሰራሁት።
እሺ፣ ሰላም። ስሜ ብዝነህ ማሙዬ ብርሃን ይባላል። እኔም በተለያዩ የአሜሪካን ፎርቹን 500 ካምፓኒዎች ውስጥ በኢንፎርሜሽን አሴ ሶፍትዌር ኢንጂነር፣ አሴ ዴቨሎፐር፣ አርክቴክት፣ ማናጀር፣ ዳይሬክተር ሆኜ አገልግያለሁ። ከ2015 ጀምሮ ደግሞ የራሴን ዲኤችአይ ግሎባል የሚባል የአይቲ ኮንሰልቲንግ ካምፓኒ አቋቁሜ በዛ ኮንሰልታንት ኢንዲፔንደንት ኮንሰልታንት ሆኜ ነው እየሰራ ያለሁት።
ሁላችሁም የመረጃ ቴክኖሎጂ ባለሙያ ናችሁ። በየግላችሁ ለረጅም ዓመታት በተለያዩ ድርጅቶች ውስጥ አገልግላችኋል። አሁን ደግሞ ግዙፍ ዲጂታል ሰርቪስ በተሰኘ ተቋም ስር ተሰባስባችሁን ያገኘኋችሁና ለምን ዓላማ ነው የተሰበሰባችሁት? ዳዊት ካንተ ልጀምር።
ብዙንህም እኔም ከሀገር ከወጣን ምናልባት 15 ዓመት፣ ነብዩ ከሀገር ከወጣ ከዛም ጊዜ በላይ ይሆናል ይመስለኛል። እኔ አሁን የ7 ዓመት ልጅ አለኝ። እናትን ሀይል የሚባል ለልጅ ተረትን ማንበብ ፈልግ ነበረ። የአማርኛ ተረቶች መጽሐፎችን ላገኝ አልቻልኩም። እዚህ ከኢትዮጵያ ለማስመጣት ሞከርኩኝ። ከኢትዮጵያም በቀላሉ አግኝቶ ይዞልኝ ሊመጣ የቻለ ሰው አላገኘሁም ነበረ እና እኔም በኢትዮጵያ ቋንቋ የተጻፈ መጽሐፍ ካነበብኩኝ አንድ 15 ዓመት ሊሆነኝ ነው እና ያንን ሳይ እንደ ይሄ ነገር ምናልባት ለእኔ ብቻ አይደለም ይሄ ችግሩ ብዬ ለብዙንም ሳዋየው የብዙንም ችግር አንድ አይነት ሆኖ ተገኘ እና ይሄንን ስናይ ምናልባት ይሄ ነገር የእኛ ብቻ ችግር አይመስለንም ብለን ተወያየን ከነነብዩ ጋር። ከዛ ቀስ ቀስ እያለን ስናየው የሁሉም ሰው ችግር ሆኖ ነው የምናየው። አሁን ይሄን መጽሐፍ አስልክልኝ፣ ይሄን መጽሐፍ አስመጣልኝ ተብሎ ነው ማንበብ የሚቻለው ከኢትዮጵያ ውጭ ያሉ ሰዎችን። የኢትዮጵያን ሊትሬቸር ይሄንን ትልቅ ካልቸር ያለን ህዝብ መጽሐፎቻችንን ማንበብ እንችለው በትልቅ ችግር እንደ በርበሬታ እንደ ሽሮ በሻንታ ተጭኖ መጥቶ ነው። ያንን ስናየው ይሄንን ችግር በቴክኖሎጂ መቅረፍ እንዴት ያቅተናል ብለን ተነሳስተን ይሄንን መጽሐፍን በዲጂታል ፐብሊሽ ማድረግ ለተጠቃሚዎችን በቀላሉ በስልካቸው እና ባላቸው በእጃቸው ላይ ባለ ቴክኖሎጂ ለማስገኘት የሚችል ሶሉሽን መፍትሄ መፈለግ አለብን ብለን ተነሳስተን የገባንበት። እንግዲህ
ኢትዮጵያ እንደ ሀገር በስነ ጥበብ እና በስነ ጽሁፍ ዘርፍ ቀደምት ከሚባሉት ሀገራት መካከል አንዷ ናት። አንተ ቅድም እንደጠቀስከውም የተለያዩ ታሪኮች፣ የተለያዩ ስነ ጽሁፍ ስራዎች አሏት። በዘርፉም ደግሞ ብዙ ባለሙያዎች አፍርታለች። ግን አሁን ካለንበት የቴክኖሎጂ ዘመን ጋር መራመድ አልቻለም እያላችሁኝ ነው። እና እስኪ ያ ባለመሆኑ በዘርፉ ያስተዋላችኋቸው ችግሮች ምንድን ናቸው? ነቢዩ ወደ አንተ ልምጣ።
ዳዊትም እንዳለው መጀመሪያ ያው የዲስትሪቢዩሽን ችግር በጣም ትልቅ ችግር አለ። እሱ ጋር ያው በቴክኖሎጂ ባለመታገዙ ያለው የአሁን ላይ የስነ ጽሁፍ ሀብት በዓለም ዙሪያ ላሉ አንባቢያን ሊደርስ አልቻለም። አንድ ትልቁ እሱ ነው። ከሱ ጋር ደግሞ አብሮ የሚሄደው የፐብሊሽንግ ኮስት ነው። አንድ መጽሐፍ ለማሳተም በጣም ውድ ነው። ብዙ ደራሲያን በብዙ ውጣ ውረድ ነው ስፖንሰር ፈልገው የሚጠይቀው ወጪ በጣም ትልቅ ነው። እና ግን በቴክኖሎጂ ይህንን ፕሮብለም ይህንን ችግር ለመፍታት ስንነሳ ኦልሞስት ኖ ኮስት ለደራሲው በቃ ምንም ወጪ አይኖርበትም ማለት ነው። ሶ ደራሲ በቃ ስለ ድርሰቱ እና መጽሐፍ ስለሚፈልገው ሀሳብ ብቻ እዛ ላይ ፎከስ እንዲያደርግ በጣም ይረዳል።
ደግሞ ዳንተ ልምጣ። ኢትዮጵያ ውስጥ የአንባቢያን ቁጥር እየቀነሰ ሄዷል እየተባለ በተደጋጋሚ ይነገራል። ምናልባት የስነ ጽሁፍ ውጤቶች ከቴክኖሎጂዎች ጋር መራመድ አለመቻላቸው ለዚህም ጉዳት አድርሷል ብላችሁ ታስባላችሁ?
እንደ አንድ ምክንያት ሊወሰድ ይችላል። በተለይ አሁን ነው አብዛኛው ሰው ስልኩ እጁ ላይ ነው ያለው። በተለይ በሶሻል ሚዲያው ላይ አብዛኛው ወጣት ኢንጌጅድ ነው። የሚያሳየን የሚነበብ እና በዚህ በሊትሬቸሩ በኩል በዲጂታል መልክ ለአንባቢው መቅረብ ቢችል የሚያነበው ሰው ያለ ይመስለኛል። ከዚህ በፊት የዋና ከተማዎች ላይ በወረቀት መልክ ታትሞ ያለውን መጽሐፍ ነው ማግኘት የሚቻለው። የህዝብ መጽሐፍት ቤቶች በየገጠር ከተማ ተስፋፍተው የሉም። በተለይ ደግሞ ይሄ የሊትሬቸር የስነ ጽሁፍ ካልቸር፣ ባህልን፣ ታሪክን የያዙ መጽሐፍቶች ደግሞ በብዛት በትምህርት ቤት ላይብረሪ ውስጥም የማታገኛቸው ናቸው። ስለዚህ ቢታገዝ ኖሮ በቴክኖሎጂ በኩል በዲጂታል መልክም እንደ አማራጭ ደራሲያን የስራ ውጤታቸውን ማቅረብ ቢችሉ ኖሮ የማንበብ ካልቸሩን ማምጣት ይቻላል የሚል እምነት አለኝ። ያንን ሽፍት ለማምጣትም ነው እንደ አንድ ግብ የያዝ ነው።
ዳዊት፣ ወደ አንተ ልመለስ። እንግዲህ እነዚህን ችግሮች ለመፍታት መፍትሄ ብላችሁ ያመጣችሁት አፍሮሪድ የተሰኘው የሞባይል መተግበሪያ ነው። እንግዲህ እንዳየሁት በተለያዩ ርዕሶች ዙሪያ የተጻፉ መጽሐፎች በነጻም በግዥ መልክ ቀርበዋል። ስለ ደራሲያኑ፣ ስለ ስራቸው መረጃዎቹን ተካቶበታል። ምን ያክል ጊዜ ፈጀ ይሄ ስራ? ሂደቱስ ምን ይመስል ነበር?
የመጀመሪያ ስራችን የነበረው ከደራሲያን ጋር በቅርበት መስራት እንፈልጋለን። ደራሲያን ከኛ ጋር መስራት ካልፈለጉ፣ አንባቢያንን እንጌጅ ማድረግ ካልተቻለ የእኛ ስራ ውጤት ትርጉም አይኖረውም። ሶስታችንም አንድ ላይ የተሰባሰብን በዙም እያነጋገርናቸው ችግራቸውን የሚቀርፍ ነገር ነው ወይ የሚለውን ነገር ቫሊዴት ለማድረግ እና ያ ትልቁን ጊዜ የወሰደብን እሱ ይመስለኛል። አትሊስት 6 ወር ከዛም በላይ ወስደን ደራሲያንን በቅርበት አነጋግረን የእነሱንም አስተያየት እና ግምገማ ወስደን እነኛን ኢንክሉድ አድርገን እስካሁን ያለንበት ደረጃ ላይ ደርሰናል። አፕሊኬሽኑ በአፕል ስቶር እና በጉግል ፕሌይ ስቶር ይገኛል። እነዚህ ደረጃ እስክንደርስ አንድ አመት ከ3 ወር ከ1 አመት ከ4 ወር በላይ ወስዶብናል።
ወደ ነብዩ ልምጣና በተለይ በዚህ በኮፒራይት ጋር በተያያዘው ጉዳይ ላይ ድርጅታችሁ ደራሲዎቹ የኮፒራይት መብታቸው እንዲጠበቅ የሚያደርገው በምን መልኩ ነው?
ኮፒራይት በጣም የሁሉም ደራሲ ኮንሰርን ነበረ። አሁን በኦንላይን የደራሲዎችን መጽሐፍ በፒዲኤፍ ኮፒ ተደርጎ ምናምን ኢቨን በአንዳንድ ፐብሊሽንግ ካምፓኒዎች ያለ ደራሲው እውቅና ታትሞ የሚወጡበት ሲቹዌሽኖች አሉ። ሶ እኛ መጀመሪያ ከአፕሊኬሽኑን ስናስበውም ይህንን ኮፒራይት ፕሮቴክት የማድረግ ስራ መስራት እንዳለብን ተገንዝበናል። በእኛ አፕሊኬሽን 100% የደራሲው ኮፒራይት በተጠበቀ መልክ ነው ዲስትሪቢዩት የሚደረገው መጽሐፉ። የተጠቀምነው ቴክኖሎጂ DRM የሚባል ኢንክሪፕሽን ፕሮሰስ አለው። ሰው መጽሐፉ ዳውንሎድ ወይ የሚነበበው በእኛ አፕሊኬሽን ውስጥ ብቻ ነው። መጽሐፉ ከኛ አፕሊኬሽን ውጭ ወጥቶ ዲስትሪቢዩት የሚደረግበት ሌላ ሁኔታ አይኖረውም።
ብዙአየሁ፣ ወደ አንተ ልምጣ። እስካሁን ምን ያክል ደራሲዎችን አሳምናችሁ ስራቸውን ማቅረብ ችላችኋል? በምን መልኩስ ነው እነዚህን ደራሲዎች የመረጣችኋቸው? የተመረጡበት መስፈርት አለው?
መጀመሪያ ላይ ቅድም ዳዊት እንዳለው የደራሲዎችን ፕሮፋይል ኮንታክታቸውን ማግኘት ራሱ በጣም አስቸጋሪ ነበር እና አዲስ አበባ ላይ የኮንታክት ኦፊስ አቋቁመን እዛ አንድ ወኪል አለን። በእሱ አማካኝነት አትሊስት የድርሰት ስራዎችንም በመድረክም ላይ በሚዲያም ላይ በጣም የሚታወቁ እንዳለ ጌታን፣ ኤፍሬም፣ እነ ዶክተር በድሉን ዋን ቱ ዋን ለማግኘት ችለናል። ከነሱ ሜይንሊ ያው ፊድባክ መጀመሪያ ከነሱ አስተያየታቸውን እኛ ያሰብናቸው ፕሮብሌሞች ትክክለኛ ችግሮች ናቸው ወይ፣ እነኝን ችግሮች ደግሞ ልንፈታ ያሰብንበትን መንገድ ትክክል ነው ወይ የሚለውን ከነሱ ቫሊዴሽን ማግኘት ነበረብንና መጀመሪያ ከነሱ ጋር ነው መስራት የጀመርነው። አሁን አፍሮሪድ ላይ ወደ 10 አካባቢ የሚሆኑ ደራሲያን ስራቸውን ኦልሬዲ ፐብሊሽ አድርገን።
አድማጮቻችን፣ ውይይቱ በዚህ ያልተጠናቀቀም። የዚህ መሰናዶ ሙሉ ቅጂ በድረገጻችን ላይ ስለሚገኝ ጎራ ብላችሁ እንድታዳምጡት እንጋብዛለን። በመቀጠል ደግሞ አበይት የዓለም ሁነቶችን በካሜራቸው ካስቀሩ ባለሙያዎች ጥቂት ምስክርነት እንሰማለን። ዘገባው የአሶሺየትድ ፕሬስ ነው። ጋዜጠኞች ባለፈው ዓመት በካሜራቸው ካስቀሯቸው የኮቪድ-19 የአየር ንብረት ለውጥ፣ የአፍጋኒስታንና ዩናይትድ ስቴትስ ካፒታል ገጠመኞች መካከል አንዳንዶቹን ይገልጿቸዋል። ይህንን ዘገባ የሚያሰማን ግርማ ደገፋ ነው።
ማንም ሰው የህይወቱን የመጨረሻ ሰዓት ለብቻው ማሳለፍ አይፈልግም። ለዚህ ነው ኮቪድ-19 በአረጋውያን ላይ ያደረሰው ልባችንን የሚሰብረው። በጣም ተጋላጭ ስለሆኑ መገለል ቢኖርባቸውም በጥንቃቄ አጠገባቸው መሆን እንችላለን። እናያቸዋለን፣ እናዳምጣቸዋለን።
የውጭ ኃይሎች ገና ሳይወጡ ታሊባን እንዴት በጥቂት ቀናት ውስጥ ዋና ዋና ከተሞችን ይዞ ካቡል በመድረስ በፍጥነት መላ ሀገሪቱን እንደተቆጣጠረ ሁሉንም ሰው ያስገረመ ይመስለኛል። አፍጋኒስታን ከዓለም ትልቋ ሄሮይን አምራች ነች። ከፍተኛ የሱሰኞች ብዛት ችግርም አለባት። በዚህ ፎቶግራፍ ላይ የምታዩቸው ሰዎች ጸጉራቸውን ለመላጨት ወረፋ የያዙ ናቸው። ታሊባኖች ከመንገድ አፍሰው አምጥተዋቸው አሁን የሐሺሽ ተጠቃሚዎች መታከሚያ ወደ ተደረገው የቀድሞ የጦር ካምፕ አስገብተዋቸዋል። በመላው ዓለም ያሉ የአሶሺየትድ ፕሬስ ፎቶ አንሺዎች ባለፈው ዓመት የጎርፍና የእሳት አደጋዎችን እንዲሁም ረሃብን ሸፍነዋል። ለእነዚህም ጥፋቶች የአየር ንብረት ለውጥና የዓለም ሙቀት መጨመር አስተዋጽኦ እንዳደረጉ ግልጽ ነው። ለብዙ ዓመታት በስደተኞችና በሜክሲኮና ዩኤስ ድንበር ላይ ስለሚፈጸሙ የሰዎች ዝውውር ታሪኮችን እንደመሸፈኔ ሁሌም የማስበው በተፈጥሮ አደጋ ምክንያት ወይም በአየር መዛባት፣ በእርስ በርስ ጦርነት ወይም በሌሎች በርካታ ነገሮች ምክንያት ማናችንም እኮ ስደተኛ ልንሆን እንችላለን፣ ወይ ሰፋሪዎች ወይም ጥገኝነት ጠያቂዎች እያልኩ ነው።
In the midst of the presidential vote count, the electoral count.
በፕሬዝዳንታዊው ምርጫ የድምጽ ቆጠራ ላይ ነበርን። የካፒቶል ህንጻ ተወረረ። ዋናው የህንጻው መሃል አስለቃሽ ጢስ ነበር። ወደ ምክር ቤቱ አዳራሽ የሚያስገባው ዋና በር መስዋዕቱ ተሰባበረ። ያ በር በየዓመቱ ፕሬዝዳንቶች የስቴት ኦፍ ዘ ዩኒየን ንግግራቸውን ለማድረግ የሚገቡበት በር ነው። የደህንነት አባላት ወደ ተሰባበሩት መስኮቶች ሽጉጣቸውን ደግነዋል። ካሜራዬን ወደ በሩ አስተካክዬ ጠበቅኩ። የረብሸኞቹ ድምፅ ከውጭ ይሰማኛል። ከዚያ በስብርባሪው መስኮት ውስጥ አይኖች አየሁ። ከነውጠኞቹ አንዱ ወደ ውስጥ ለማየት ይሞክራል። እሱ ያላየው ግን አፍንጫው ስር ፊቱ ላይ ያነጣጠሩትን ሽጉጦች ነው። የአንድ ፎቶ ጋዜጠኛ ስራና ኃላፊነት ሰዎች በራሳቸው ሊያዩት የማይችሉትን ነገር ማሳየት ነው። ይህን ለማድረግ ደግሞ እዚያ መገኘት አለብን።
ግርማ ደገፋን እናመሰግናለን። አሁን ለምሽቱ ካዝንላችሁ ዝግጅቶች መካከል የመጨረሻውን እናስተዋውቃችኋለን። ይህ የያዝነው የካቲት ወር በዩናይትድ ስቴትስ የጥቁር አሜሪካውያን ታሪክ የሚዘከርበት ወር ነው። ከሱ ጋር የተገናኘ ነው ዘገባው። ጥቁር አሜሪካውያን ለረጅም ዘመናት በባርነትና በጭቆና ጥላ ስር የኖሩ ሲሆን አሁንም ድረስ በተለያዩ የስርዓት ማነቆች ውስጥ ተጨቁነው ይገኛሉ። አሁንም ድረስ በቆዳ ቀለማቸው የተነሳ ለጥቃት የተጋለጡ ናቸው። ላብነት ባለፉት ጥቂት ሳምንታት ታሪካዊ ጥቁር ዩኒቨርሲቲዎች በሚባሉ ትልልቅ ዩኒቨርሲቲዎች ላይ እንዲሁም በዚህ በዋሽንግተን ዲሲ ባሉ ጥቁር የሚበዛባቸው የሁለተኛ ደረጃ ትምህርት ቤቶች ላይ የቦምብ ጥቃትና ማስፈራሪያ መድረሱን ማንሳት ይቻላል። ኤደን ገረመው ወርሃ የካቲት እንዴት የጥቁሮች ታሪክ መዘከሪያ ሆነ ስትል ከዚህ ቀደም አሰናድታ የነበረው መርሃ ግብር በመቀጠል እናሰማችሁ።
Your name is Toby. You're going to learn to say your name. Let me hear you say it. What's your name?
Kunta. Kunta Kinte.
ይህ ድምጽ በ1983 ዓ.ም ተመረተ ከተሰራው የአሌክስ ሃሊ ሩትስ ፊልም ላይ የተቀነጨበ ነው። ከምዕራብ አፍሪካ በባሪያ ፈንጋዮች ተሸጦ የመጣው ኩንታ ኪንቴ የተሰኘው ጥቁር ገጸ ባህሪ ስሙን ወደ ቶቢ እንዲቀይር ከሚገረፍበት ትዕይንት ነው የተወሰደው። ይህ ከ400 ዓመት በፊት የአትላንቲክ ባህርን አቋርጠው በጉልበት በመገዛት ወደ አሜሪካ የመጡ የጥቁር አሜሪካውያን አባቶችና እናቶች የህይወት አጀማመር ነው። ማንነትን መተው ከስም ይጀምራል። የጥቁሮች ነጻነትና የእኩልነት ትግል በብዙ ውጣ ውረዶች አልፏል። ከተለያዩ የምዕራብ አፍሪካ ሀገራት የተወጣጡ ጥቁሮች በየቀኑ ከነ ልጅ ልጆቻቸው በነጻ ጉልበታቸው እየተበዘበዘ በከባድ የአየር ንብረትና የባህል ለውጥ እንዲሁም ተጽዕኖ ስር ሰብአዊነታቸው ተዘንግቶ በነጮቹ ጫና ስር ለመኖር ተገደዋል። ምንም እንኳን የአዲሲቷ አሜሪካ የቀደሙት አባቶች በመባል የሚታወቁት ጆርጅ ዋሽንግተንና ቶማስ ጀፈርሰን ራሳቸውም ባሪያ አሳዳሪ ቢሆኑም ባርነትን ለመገደብ በሚደረግ እንቅስቃሴ ላይ ተሳትፎ አድርገዋል። የአሜሪካ ህገ መንግስት ግን ለዘመናት የባሪያ አገዛዝን የሚደግፍ ነበር። በተለይም በ1801 አካባቢ በደቡባዊ ዩናይትድ ስቴትስ የጥጥና የትንባሆ ማሳዎች ውስጥ ብዙ ጥቁሮች ያለምንም ህጋዊ ክፍያ ጉልበታቸው በነጻ ይበዘበዝ ነበር። ከ1838 ዓ.ም ጀምሮ የጥቁሮች የነጻነት እንቅስቃሴ እየተጋጋለ መጣ። በ1873 የተወለደው ጥቁር አሜሪካዊ የታሪክ ተመራማሪ ካርተር ጎድዊን ውድሰን የጥቁር አሜሪካውያን የታሪክ ጥናት እንዲጀመር ሀሳብ አቀረበ። ከ1933 ዓ.ም ጀምሮ የወርሃ የካቲት ሁለተኛ ሳምንት በጥቁር አሜሪካውያን የነጻነት ትግል፣ የፈጠራ ስራ፣ የጥበብ ታሪክ ውስጥ ተጽዕኖ ያላቸው አሻራቸውን ያሰፈሩና በቆዳ ቀለማቸው ምክንያት ብቻ ሆነ ተብሎ የሚዘነጉ ጥቁሮች እንዲታሰቡ በያኔው ኒግሮ የህይወትና የታሪክ ምርምር ማህበር በአሁኑ የጥቁሮች ህይወትና የታሪክ ምርምር ማህበር በኩል መሰረቱን ጣለ። ማህበሩ የካቲት ወርን ለጥቁሮች መብት ትግል አብይ የሆነ አስተዋጽኦ ካበረከቱት ከ16ኛው የዩናይትድ ስቴትስ ፕሬዝዳንት አብርሃም ሊንከንና ከ1825 እስከ 1902 ከኖረው ጥቁር አሜሪካዊ የቀደመ ባሪያና በኋላ ላይ ነጻነቱን ያገኘው የጥቁር መብት ታጋይ ጸሐፊና አንደበተ ርቱዕ ተናጋሪ ፍሬድሪክ ዳግላስ የተወለዱበት ወር መሆኑን ታሳቢ በማድረግ ነው። በዚህ በወርሃ የካቲት በተለይም በሁለተኛው ሳምንት ትምህርት ቤቶችና የተለያዩ ህብረተሰቦች ጥቁሮችና ስኬቶቻቸውን ይዘክራሉ። እንደ ሃሪየት ተብማን ያሉ ከሰባ በላይ ባሮችን ወደ ነጻነት የመራች ሴት፣ እነ ማርቲን ሉተር ኪንግ፣ ማልኮም ኤክስ፣ ማያ አንጀሎ የመሳሰሉት ለነጻነት ትግሉ ስላበረከቱት አስተዋጽኦ ስማቸው በሰፊ ይነሳል። እነሱም ብቻ ሳይሆኑ በሳይንሱና በፈጠራው ዘርፍ እንደ ቦይ ኪንግ ኦቲስ የልብ ምት መቆጣጠሪያን የሰሩ፣ እንደ ጆርጅ ዋሽንግተን ካርቨር በግብርናው ዘርፍ ሳይንስና የፈጠራ ባለሙያ የሆኑ አስተዋጽኦአቸውን ያበረከቱ፣ ይሁንና ስማቸው የማይጠቀስ አያሌ ጥቁር አሜሪካውያን የፈጠራ ሰዎች ስማቸው ይወደሳል። በ1983 ዓ.ም የአሜሪካ 38ኛ ፕሬዝዳንት የነበሩት ፎርድ የካቲት ወርን በሀገር አቀፍ ደረጃ የጥቁሮች የታሪክ ወር እንዲሆን አጸደቁት። ከአሜሪካ ውጪ በእንግሊዝና በካናዳ እንዲሁም በኔዘርላንድ ይህ ወቅት ይታሰባል። ከ1950 ወዲህ በተጋጋለው የጥቁሮች የነጻነት ትግል ጥቁሮች ከነጮች ጋር በአንድ የመዝናኛ ስፍራ መዝናናት፣ በአንድ አይነት ትምህርት ቤት መማር፣ ተመሳሳይ መጓጓዣ ላይ አብሮ መሳፈር፣ ተመሳሳይ መጸዳጃ ቤት መጠቀም የመሳሰሉ ስኬቶችን ተጎናጽፈዋል። ከዛ ወዲህ የጥቁሮች የነጻነት ትግል ቢቀዛቀዝም አሁንም ግን ብዙ ስራ ይጠብቀዋል። ጥቁር አሜሪካውያን ከ400 ዓመት በላይ በኖሩባት አዲስቷ ምድር አሜሪካ ላይ አሁንም ቢሆን በተለያዩ ማህበራዊ ስርዓቶች አማካኝነት ለአድላዊ አሰራርና ለድህነት የተጋለጡ ናቸው። ጥቁር አሜሪካውያን ወንዶችም በፖሊስ ተተኩሶ የመገደል እድላቸው ከፍተኛ ነው። ለዚህ ደግሞ እንደ አውሮፓውያን አቆጣጠር በ2013 የተጀመረው Black Lives Matter ወይም የጥቁሮች ህይወት ዋጋ አለው የሚለው እንቅስቃሴ የትግሉን አለማለቅ ያመለክታል። አሁንም ቢሆን ትግሉ ይቀጥላል።
አድማጮች አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምጽና ምስል ቅንብሩ ደግሞ ኤልያስ አስማራ እስካሁን ድረስ አብረናችሁ ነበር። ጽዮን ግርማው ደግሞ የዕለቱ ዋና አዘጋጅ ነበረች። መልካም ምሽት ይሁንላችሁ። በነገው ዕለት እንገናኛለን።